የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 16 2017 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያን ወጣቶች ደጋግመው ለምን ለመሰደድ ይመርጣሉ?
ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም ይመለሱ።
የሰማችኋቸው ዶክተር አበባው ምናየ ናቸው። በአዲስ አበባ ዩኒቨርሲቲ የስነ ልቦና ትምህርት ክፍል ረዳት ፕሮፌሰር እንዲሁም ደግሞ መፈናቀልና ስደት ላይ ጥናት ማዕከል ኃላፊ ናቸው። በምሽቱ ከሳቸው ጋር ቆይታ ይኖረናል። የሙዚቃ ቃናና ሌሎች ዘገባዎችንም ይዘናል። ኤደን ገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከመርሃ ግብር አቀናባሪዋ ብርሃን ኃይሉ ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት ጋብዛለሁ። አስቀድመን ግን የምናልፈው ወደ ዜናዎቹ ነው። ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማየ ነው።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል? የምሽቱን የአሜሪካ ድምጽ የዓለም ዋና ዋና ዜናዎችን ወደ እናንተ አደርሳለሁ። አስማማየ ነው ነኝ። እስራኤል ከፍተኛ ወታደራዊ ጥቃት በኢራን ላይ ማድረሷን አስታወቀች። እንደ አውሮፓውያን አቆጣጠር ጥቅምት 1 ኢራን በባለስቲክ ሚሳኤል በእስራኤል ላይ ላደረሰችው ጥቃት ምላሽ በሆነው በዚህ አጸፋ ጥቃት የጦር አውሮፕላኖች በመላ ኢራን ወታደራዊ ጣቢያዎች ላይ ለብዙ ሰዓታት ድብደባ ማካሄዳቸውን የእስራኤል ጦር አስታውቋል። ከአንድ ዓመት በላይ በዘለቀው ጦርነት በኢራን ላይ ያደረሰችው ከባድ ጥቃት ማጠናቀቋንም እስራኤል አስታውቃለች። የኢራን አጋር የሆነው ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ ወደ ብዙ ግጭት ግንባሮች ተስፋፍቶ ቴህራንና ሌሎች ቀጠናዊ አጋሮቿን የጦርነቱ ቀጥተኛ ተሳታፊ ሆኗል። የእስራኤል መከላከያ ኃይል ዛሬ ረፋድ ላይ በሰጠው መግለጫ የጦር አውሮፕላኖቹ በኢራን ውስጥ ባሉ በርካታ አካባቢዎች በወታደራዊ ኢላማዎች ላይ ያነጣጠሩና ትክክለኛ ጥቃቶችን ካደረሱ በኋላ በሰላም ወደ አገራቸው ተመልሰዋል ብሏል። ይህ መግለጫ የወጣውም ኢራን ውስጥ የመጀመሪያው ፍንዳታ ከተሰማ ከአራት ሰዓታት በኋላ ነው። የእስራኤል መከላከያ ኃይል ቃል አቀባይ ሬር አድሚራል ዳንኤል ሀጋሪ ለጋዜጠኞች የእስራኤል የአየር ድብደባዎች ዓላማቸውን ያሳኩ እንደነበሩ የገለጹ ቢሆንም ማስረጃውን ግን ወዲያውኑ አላቀረቡም። የኢራን መንግስት የዜና ጣቢያ የአገሪቱ የአየር መከላከያ ድርጅት ጠቅሶ እንደዘገበው እስራኤል በቴህራንና በምዕራባዊ ኩዝስታንና ኢላማ አውራጃዎች በሚገኙ ወታደራዊ ማዕከላት ላይ ጥቃት አድርሳለች ብሏል። የኢራን ኃይሎች አብዛኛውን ጥቃት በስኬት ማክሸፍ መቻላቸውንና ውስን ጉዳት ብቻ መድረሱንም ጨምሮ ገልጿል። የኢራን ባለሥልጣናት የእስራኤል አየር ጥቃት ማክሸፍ ስለመቻላቸውም ሆነ ስለደረሰው ጉዳት ማስረጃ ማቅረብ አልቻሉም። ነገር ግን የመንግሥት ሚዲያ የኢራንን ጦር ጠቅሶ እንደዘገበው በእስራኤል ጥቃት ሁለት ወታደሮች ተገድለዋል። አንድ የአሜሪካ አስተዳደር ከፍተኛ ባለሥልጣን ለጋዜጠኞች እንደተናገሩት ደግሞ እስራኤል በኢራን ሕዝብ ከሚኖርባቸው ወጣ ባሉ አካባቢዎች በሚገኙ በርካታ ወታደራዊ ኢላማዎች ላይ ትክክለኛ የአየር ድብደባ አድርጋለች ብለዋል። ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ካማላ ሃሪስም ስለ እስራኤል ወታደራዊ እርምጃ ገለጻ ተደርጎላቸዋል ሲል ዋይት ሀውስ ትላንት አስታውቋል። ያሉትን ለውጦች በቅርበት እየተከታተሉ መሆናቸውም ተገልጿል። የዩናይትድ ስቴትስ የመከላከያ ባለሥልጣን ለቪኦኤ ሲናገሩ በጥቃቱ ዙሪያ ቅድሚያ ያሳውቀውን ነበር፣ ነገር ግን እኛ አልተሳተፍንም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ከእስራኤል መከላከያ ሚኒስትር ዮአብ ጋላት ጋር ዛሬ የተነጋገሩ ሲሆን የእስራኤል መከላከያ ሰራዊት በኢራን ወታደራዊ ኢላማዎች ላይ ስላደረሰው ጥቃት አዳዲስ መረጃዎች እንዳጋሯቸው ፔንታጎን ንግግራቸውን በተመለከተ ካወጣው ጽሑፍ ታውቋል። ኦስቲን ዩናይትድ ስቴትስ ለእስራኤል ደህንነትና ራስን የመከላከል መብት ያላትን ቁርጠኝነት በድጋሚ ማረጋገጣቸውንም ገልጿል። የአካባቢው ሀገራትና ከቀጠናው ውጭ ያሉ እንደ ሳውዲ አረቢያ፣ ግብጽ፣ ኢራቅ፣ የኢራቅ ኩርዲስታን ክልል፣ ሊቢያ፣ ሊባኖስ፣ ሶሪያ፣ የመን፣ ባንግላዴሽ፣ ቱርክ፣ ፓኪስታንና ሌሎችም የክልሉን ደህንነት አደጋ ላይ ጥላል ሲሉ ጥቃቱን አውግዘዋል። የቱርክ የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫ እስራኤል በዚህ ጥቃት አካባቢውን ወደ ተስፋፋ ጦርነት አፋፍ አድርሰዋለች ብሏል። ዩናይትድ ስቴትስ ለታይዋን የ2 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። ዩናይትድ ስቴትስ ለታይዋን ባጸደቀችው የ2 ቢሊዮን ዶላር የጦር መሳሪያ ሽያጭ ጥቅል ውስጥ በዩክሬን የተሞከረው የላቀ የአየር መከላከያ ሚሳይል ጭምር መካተቱንና ለመጀመሪያ ጊዜ ወደ ደሴቷ የሚላክ መሆኑን ፔንታጎን ትላንት አርብ አስታውቋል። ዩናይትድ ስቴትስ በቻይና ይገባኛል ጥያቄ ከመታነሳባት ታይዋን ጋር ምንም እንኳን መደበኛ ዲፕሎማሲያዊ ግንኙነት ባይኖራትም ራሷን ልትከላከል የሚያስችል ድጋፍ ለመስጠት በግ ትገደዳለች። ይህ ደግሞ የቤጂንግ የውል ጊዜ ቁጣ ነው። ቻይና ያለፈውን ሳምንት ጨምሮ በታይዋን ላይ የምታካሄዳቸው ወታደራዊ ጫናዎች እየጨመረ ሲሆን ይህም በግንቦት ወር ላይ ቼንግቴ የታይዋን ፕሬዚዳንት ሆነው ስልጣን ከያዙ በኋላ ለሁለተኛ ጊዜ ያካሄዳቸው ወታደራዊ እንቅስቃሴ ነው። የፔንታጎን የመከላከያ ደህንነት ትብብር ኤጀንሲ እንዳስታወቀው አዲሱ ሽያጭ 828 ሚሊዮን ዶላር የሚገመት ዋጋ ያላቸው 1.16 ቢሊዮን ዶላር የሚያወጡ የሚሳኤልና ራዳር ስርዓት መሳሪያዎችን ያካተተ ነው። የታይዋን መከላከያ ሚኒስቴር መግለጫውን በደስታ እንደተቀበለው አስታውቋል። የአየር መከላከያዎቹ በቻይና የሚደረጉ ተደጋጋሚ ወታደራዊ እንቅስቃሴዎችን ለመከላከልና የታይዋን የአየር መከላከያ አቅምን ለማሳደግ ያግዛል ብሏል። ሩሲያ በማዕከላዊ ዩክሬን ባደረሰችው ጥቃት 5 ሰዎች ተገደሉ። ሩሲያ ባደረሰችው የሚሳኤል ጥቃት በዩክሬን ዲንፕሮ ከተማ 1 ህፃንን ጨምሮ 3 ሰዎች ሲገደሉ፣ በኬቭና አካባቢው ላይ በደረሰው ጥቃት ደግሞ ታዳጊን ጨምሮ 2 ሰዎች መሞታቸውን ባለስልጣናቱ ዛሬ አስታውቋል። የማዕከላዊ ዲንፕሮ ፔትሮቪስክ ክልል ገዢ ሰርጊ ሊሳክ እንዳሉት በዲንፕሮ ላይ በአንድ ሌሊት በደረሰ ጥቃት 19 ሰዎች ጉዳት የደረሰባቸው ሲሆን በርካታ ህንፃዎች ላይም ጉዳት ደርሷል። ባለ 2 ፎቅ የመኖሪያ ህንፃ መውደሙን ገልጸዋል። በሩሲያ ወራ ኬቭን ጨምሮ የዩክሬን ከተሞች የሰው አልባ አውሮፕላኖችና የሚሳይል ጥቃቶች በተደጋጋሚ ተፈጽሞባቸዋል። ሞስኮ በኤሌክትሪክ ኃይል መሠረተ ልማቶች ላይ ጥቃት እየፈጸመች ባለችበት በአሁኑ ወቅት ኬቭ ገና ከባዱ ክረምት ከመግባቱ በፊት ከአጋሮቿ ተጨማሪ የአየር መከላከያ እንዲላክላት እየጠየቀች ይገኛል። በመጨረሻም ጆርጂያውያን ዛሬ ወደ አውሮፓ ህብረት ወይም ወደ ሩሲያ ምህዋር ሊወስድ በሚችል ምርጫ ላይ ድምፅ ሲሰጡ ውሏል። ገዢው ፓርቲ የሩሲያ ደጋፊነት ስጋት ከጊዜ ወደ ጊዜ እየጨመረ በመጣባት ጆርጂያ የተካሄደው ምርጫ የአውሮፓን ምኞት የሚወስድ እንደሆነም ተገልጿል። የፓርላማ ምርጫው ዲሞክራሲን በማፈን ወደ ሩሲያ ዘንብሏል ተብሎ ከተከሰሰው ገዢው ፓርቲ በተቃራኒ የተሰለፉ የምዕራቡ ዓለም ደጋፊ የሆኑ ተቃዋሚ ኃይሎች ከዚህ በፊት ታይቶ በማይታወቅ ሁኔታ ህብረት ያሳዩበት ነው ተብሏል። ብራስልስ ምርጫው የአውሮፓ ህብረት እጩ የሆነችውን ጆርጂያን ወደ ህብረቱ የመቀላቀል እድሏን እንደሚወስን አስጠንቅቋል። ብዙዎች የሀገሬው ሰዎችም ምርጫው በሕይወታቸው ውስጥ በጣም ወሳኝ ድምፅ ሊሆን እንደሚችል ያምናሉ። ጆርጂያ ወደ አውሮፓ ህብረት አባልነት መመለሱን ወይም አምባገንነትን ተቀብላ ወደ ሩሲያ ምህዋር መግባቷን የሚወሰንበት እንደሆነም ተገልጿል። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ ሰናበታለሁ። መልካም ምሽት ይሁንላችሁ።
አስማማየነውን ለዜናዎቹ እናመሰግናለን። መሰናዶውን በመምራት አብሬያችሁ ያለሁት ሄደን ገረሙ ነኝ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን እንሻገር። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው ህገወጥና አደገኛ ጎዳናዎች ምክንያት ላሰቃቂ ጉዳት ሲደረጉ መስማት በዜና አውታሮች ላይ ተደጋግሟል። ሆኖም ግን አሁንም ብዙ ወጣቶች ደጋግመው ሲሰደዱ ይታያሉ። ለመሆኑ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ ለምን ምርጫቸው ያደርጋሉ? በዚህና ተያያዥ ጉዳዮች ላይ ሀሳባቸውን የሚያጋሩን እንግዳ ጋብዘናል። ዶክተር አበባው ምናዬ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነት፣ ፍልሰትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎችን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ወደ ዳግም ስደት የሚመጡበትን ምክንያት አስቀድመው ከሚነግሩን ከሀብታሙ ስዩም ጋር ያደረጉት ቆይታ ይጀምራል።
አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጡታል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል፣ እንዲደረግላቸዋል፣ እንዲደረግላቸዋል ይባሉና ሳይሆን ይቀራል። ሳይሆን ሲቀር ዲስአፖይንትድ ይሆናል። የሚገርም በተወሰነ መጀመሪያ አሁን 2013 167,000 ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ትታስታውሳለ። በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ነው። ለእኛ ዘ ፈርስት ዲፖርቴሽን ክራይሲስ ነው ለኢትዮጵያውያን ትልቅ በአንዴ ማሲቭ የሆን በዛ ደረጃ ከፍተኛ የሆነ ህዝብ ተመልሶ አያውቅም በአንድ ጊዜ ማለት ነው። እዛ በኋላ ግን እንዲህ አይነት እንትን ሁኔታ ተደጋጋሚ እየሆነ መጥቶ ባለፉት ኦልሞስት 9-10 ዓመታት እኮ ከ850 ሺህ ሰው በላይ ተመልሷል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል 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 ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ። ምናለ ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ 27% አካባቢ የሚሆኑት መመለስ ይፈልጋሉ ከሶስት ወር ምናምን በኋላ። ከዛ ከስድስት ወር ምናምን በኋላ ደግሞ አይኦኤም አጠና ወደ 40% አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይኤልኦ ሲያጠና ደግሞ ወደ 53% አካባቢ መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ። እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንቅ ይላቸዋል። እኔ ያስታውሳለሁ። አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚልባለው አካባቢ ሽሮ ፈሰስ ሲሏቸው ነበር በአንድ ጊዜ የተመለሱት ልጆች። እንዲህ አይነቱ ግን በአንዴ ዝም ብላችሁ መታችሁ የተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን
የማህበረሰቡ ጫና የልቦናው ጫና እና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው።
ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም መዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግ እና በአግባቡ እንዲጠቀሙበት ዘዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው።
እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁኑ ዘንድ ምንድን ነው ሊደረግ የሚገባው? እንደ ማህበረሰብ፣ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው?
ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲህ እናደርጋቸዋለን፣ የተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ። ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም የሚመለሱ። ካየው ቁጥሩ መጀመሪያ ይህን ያህል መለስ ይህን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደ መቀላቀል ወይም እንደ መመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ኢንቴግሬት የማድረግ ከማህበረሰቡ ጋርም በኢኮኖሚ በስነ ልቦና በጤና በማህበራዊ ግንኙነታቸው እነዚህን ፒላሮች እነዚህን ዋልታዎች እንድትይዝል በኢኮኖሚ በማህበራዊ ጉዳይ በጤና በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ነው ትልቁ ችግር። አንድ ሁለተኛ፣ ከነዚህ ሁሉ ደግሞ በጣም ቁልፉ ኢኮኖሚ በዚህ የጤናም የማህበረ ግንኙነታቸው የብዙ ችግር ምንጩ ደግሞ ኢኮኖሚ። እኔ የስነ ልቦና ባለሙያ ነኝ። ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለ። ዋናው ኢኮኖሚ ኢኮኖሚኩ ነገር ያንን ያመጣ። ብዙ ጊዜ ካየው የሚደረገው ምንድን ነው፣ በሀገር ውስጥ ብዙ ነገር አለ፣ ሰርቶ መለወጥ ይቻላል ምናምን፣ መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ ብቻ አይደለም፣ እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ፣ አሁን የተሻሻለ ነገር አለ። ያም በአግባቡ አሰልጥኖ በመላክ መጠቀም ይቻላል። መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልካስ ይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ 375,000 ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድሚያ ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከምን ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። እኒህ ነገሮች መቀነስ ያስፈልጋል።
ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መጎልበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል።
አሁን ይሄ አንዱ በጣም አግባብነት ያለው እኔ ኢትዮጵያን የመሰለ 130 ሚሊዮን በላይ ህዝብ ያላት ሀገር ሰዎች ፖፕሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኝ ነው የሚገባውን ከወጣት ጉልበት ልናገኝ የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም። ረጅም ጊዜ ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝተዋል። ህንድ ቁጥር አንድ ነች በረሚታንስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እርሾ ሆኗል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ። ፊሊፒንስ እንደኛው ያውም በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የእኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅ እና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳለን ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው ሄደው ነኝ።
ዶክተር አበባውን እናመሰግናለን። በ19 ዓመቷ ስራ ፈጣሪ ሆና ብቅ ያለችው ሳሚያ አብዱል ቃድር ወጣት የስራ ፈጣሪዎች የሚያጋጥሟቸውን ተግዳሮቶች በተግባር በማየቷ ከአራት ዓመት በፊት የኢትዮጵያ ስራ ፈጣሪ ወጣቶችን ማህበር መሰረተች። ላለፉት አራት ዓመታትም ማህበሩ ወጣቶች ያላቸውን እምቅ ችሎታ ማውጣት የሚያስችላቸውን ትስስሮች በመፍጠር በርካታ ስራዎችን ሰርቷል። ሳሚያን አግኝታ ያነጋገረቻት ስመኝሽ የቆየናት ቀጥሎ ይቀርባል።
በጣም ብዙ የስራ ፈጠራ ክህሎት ያላቸው ወጣቶች አሉ፣ ግን ብዙ ጊዜ ሀሳባቸውን መሬት ላይ አውርደው ወደ ተግባር ስለመለወጥ ወደ ስራ ለመቀየር ሲቸገሩ እናያለን። እና እስኪ በመጀመሪያ ተግዳሮት የሚሆኗቸው ነገሮች ምንድን ናቸው ከሚለው እንነሳ።
የመጀመሪያው ቻሌንጅ እኛው ራሳችን ጋር ነው ያለው። እኛው ራሳችንን ቻሌንጅ ማለት ነው። ያ ማለት ከማይንድ ሴታችን ጀምሮ ምን ያህል ዝግጁ ነን፣ ምን ያህል የምንሰራውን ስራ በደንብ እናውቀዋለን፣ ቁርጠኝነት ውስጥ አለን ወይ ራሴ ላይ ሜምበሮቼ ላይ ነው ትልቁ ቻሌንጅ ማለት ነው። ከራስ ይጀምራል። ቴንኪው። ራሳችንን ማሸነፍ ከቻልን ነው ብዙ ነገሮችን ማሸነፍ የምንችለው። ሌላው ነገር ቀላል ነው የሚሆነው ማለት ነው። ከዛ ሁለተኛ ወደ ውጭ ነው እንግዲህ የምንወጣው። ስነ ምህዳሩ ላይ ያሉ አክተሮች አሉ፣ የፋይናንስ ተቋማት ይሆናሉ፣ የመንግስት ፖሊሲ አውጪዎች ሊሆኑ ይችላሉ፣ የግል ሴክተሮች ሊሆኑ ይችላሉ። ስለዚህ ወደዛ በምትወጭበት ጊዜ የመጀመሪያው ከውጭ ያለው ትልቁ ቻሌንጅ ፋይናንስ ነው፣ በግልጽ የሚታየው ማለት ነው። ያ ማለት ሰው ውስጡን ራሱን አሸንፎ አንሎክ አድርጎ ሲወጣ የሀሳቡ ገና ምንም ነገር ላይ ሳይደርስ የሀሳቡን የሚያራምድበት ፋይናንስ ያስፈልጋል። ያ ፋይናንስ ደግሞ ኢኮሲስተሙን ስታዩ ከቤተሰብ ጀምሮ ምን ያህል ሬዲ ነው የሚለው ነገር ስታስቢው፣ ከፋይናንስ ተቋማቶች፣ ከተለያዩ ቦታዎች አይደል፣ ዳይቨርሲፋይድ አክሰስ ቱ ፋይናንስ ነው የምንለው እኛ። ኢኩዊቲ ሊሆን ይችላል፣ ሎን ሊሆን ይችላል፣ ፈንድ ሊሆን ይችላል፣ ሪስክ ካፒታል ማለት ነው። እና የተለያየ ነው የሚሆነው እና እነዚህ አክሰሰቢሊቲ የለም ማለት ነው። ሶስተኛው ቻሌንጅ ደግሞ ካፓሲቲው፣ ይሄ ሀሳብ አንሎክ ተደርጎ ፋይናንስ ተደርጎ ወደ መሬት ለመውረድ ሲል የሚያስፈልጉት አቅሞች፣ የመጀመሪያው የሰው ኃይል አቅም ያስፈልገዋል። ያ ማለት እኔ ከሆንኩ ፋውንደሩ፣ ኮደር ከሆንኩኝ፣ ለእኔ ለምሳሌ የፋይናንስ ስልጠና፣ የህግ ስልጠና፣ ሁሉም ነገር እኔ ላይ ነው የሚጫነው። ዚስ ኢዝ አ ቻሌንጅ። ይሄ ካፓሲቴት ማድረግ አይደለም እኔ እኔማ ማቀው ኮድ ማድረግ ነው አይደል? ስለዚህ እኔን የፋይናንስ ባለሙያ በመቅጠር ሊሆን ይችላል ኤችአር ሌጋል በዚህ ነው አቅም ማጎልበት ብለን የምንለው። ይሄ ወደ ውጭ ስትወጪ ያለው ነው። ከዛ ውጭ ግን ሲስተም ሌቭል ማለት ለምሳሌ የሆነ ተቋም ተመስርቶ አንድ ወጣት ስራ ፈጣሪ የሆነ ተቋም መስርቶ ሮ ማቴሪያል ለማስገባት ቢፈልግ የጉምሩክ ህጎች አሉ፣ የኢንቨስትመንት ህግ አለ፣ የናሽናል ባንክ፣ የተለያዩ የምትነካኪያቸው ሬጉላተሪ ቦዲዎች አሉ። እነዚህ ለወጣት ስራ ፈጣሪዎች ምቹ አይደሉም። አብዛኛው ክፍት የሚሆነው በራቸው ትልልቅ አቅም ላላቸው ነው የሚጠይቁትም ሪኳየርመንት ምናምን ማለት ነው። ይሄ ፖሊሲ ሌቭል የምንለው ሲስተም ሌቭል የምንለው ቻሌንጅ እንደ አራተኛ ቻሌንጅ መጠቀስ ይችላል ማለት ነው።
ኢትዮጵያ ውስጥ ደግሞ አብዛኛው የህብረተሰብ ክፍል ወጣት ነው፣ ከ70% በላይ የሚሆነው። በዛው ልክ ደግሞ ከፍተኛ የስራ አጥ ቁጥርም ያለበት አገር ነው እና አሁን እንዳልሹ ትልልቅ አቅም ያለው ሳይሆን ወጣቱ ክህሎት ያለው የስራ ሀሳብ ያለው መስራት የሚችለው ወጣት አሁን በጠቀስሻቸው ተግዳሮቶች ምክንያት ወደ ስራ ሳይሰማራ በመቅረቱ ምን አጉድሏል ትያለሽ?
ኢኮኖሚ ውስጥ ወጣቱ አልተንቀሳቀሰም ማለት ቅድም እንዳልሹ በጣም ብዙ ወጣቶች አሉ። ስለዚህ ኢኮኖሚካሊ ትልቅ ማግኘት የሚጠበቅብንን ኤክሰርሳይዝ ማድረግ የሚገባንን ነገሮች ሳናደርግ ቆይተናል። ስለዚህ ሄዶ እዚህ ላይ ነው የሚያርፈው ማለት ነው። ሌላው ከሰላም ጋርም ማገናኘት ትችያለሽ። ብዙ ጊዜ ሰላም መደፍረስ ውስጥ የምንሳተፈው እኛ ወጣቶች ነን አይደለ? ስለዚህ እኛ ደግሞ እኛን በምንፈልገውን አላማችንን ኤክሰርሳይዝ ማድረግ ከቻለን አንረብሽም ማለት ነው።
የኢትዮጵያ ስራ ፈጣሪ ወጣቶች ማህበር የተመሰረተውም እነዚህን ተግዳሮቶች ምክንያት አድርጎ ነው እና በስራ ላይ በቆያችሁበት ባለፈው 4 ዓመታት ውስጥ በምን መልኩ ነው ወጣት ስራ ፈጣሪዎችን ድጋፍ ስታደርጉ የቆያችሁት?
ዘለላ የተባለ የፖሊሲ አድቮኬሲ እና ኔትወርኪንግ ፕላትፎርም ላውንች አደረግን ማለት ነው ኦገስት 22። ይሄ ዘለላ የተባለው ፕላትፎርም የ12 የተለያዩ መድረኮችን ለማዘጋጀት 12 ዘለላዎችን እቅድ ይዞ ነው የተነሳው። እንግዲህ 12 ትልልቅ ኢቨንቶች ማለት ነው። እስካሁን 11ን አድርገናል፣ አንድ ነው የቀረን። እንግዲህ በ2 ዓመት ውስጥ 11 ትልልቅ መድረኮች አዘጋጅተን የተለያዩ አክሰስ ቱ ፋይናንስ ላይ 4 ዘለላዎች አዘጋጅተናል። 4 ትልልቅ መድረኮች ከብሔራዊ ባንክ ጀምሮ የባንክ ፕሬዚዳንቶች፣ የተለያዩ የፋይናንስ የግል ተቋማቶችን ሁሉንም ያካተተ ፖሊሲ አውጪዎችን በደንብ ኢንጌጅ ያደረገ ራሳቸው ወጣት ስራ ፈጣሪዎች ደግሞ ቀጥታ እየተገናኙ የስቴክሆልደር ኢንጌጅመንት ላይክ እያንዳንዱ ያሉ ፖሊሲዎች ያሉት አፕዴት እንዲደረጉ የሌሉ ደግሞ እንደ አዲስ እንዲወጡ ትልቅ የፖሊሲ አድቮኬሲ ስራ ነው እየሰራ ነው ዘለላ። አሁን ላይ በጣም ኢትዮጵያ ውስጥ የታወቀ ፕላትፎርም ነው። ዘለላን እያካሄድን ያደረግነው ነገር ምንድን ነው? ትልልቅ ከንግድ ባንክ ፕሬዚዳንት ጋር ጨምሮ የተለያዩ ኮሚትመንቶች ያስገባል። ለምሳሌ ስለ አክሰስ ቱ ፋይናንስ ዘለላ ከሰራ በኋላ ባንኮቹን ፑሽ አድርጎ አንኳክቶ አስተፍቶ ተፈራረምን። ከዛ አይዲያ ፋይናንሲንግ ሎንች አደረግን። አሁን አንድ ባንክ ንግድ ባንክ ሲጀመር ደግሞ ህብረት ባንክ የግል ባንክ ከነሱ ጋር በጋራ በመሆን አይዲያ ፋይናንሲንግ ፑሽ አድርገናቸው የተለያዩ የተቀመጡ መስፈርቶችን አቅልለን ለወጣት ስራ ፈጣሪዎች ሀሳብን ብቻ መሰረት ያደረገ ፋይናንስ እንዲበደሩ ደግሞ ቀና የተባለ ፕሮግራም ዲዛይን አድርገናል። እሱም ፕላትፎርም ነው። ሌላ ደግሞ ቻይና ኢንተርናሽናል ኦፊስ ከፍተናል በዚህ 4 ዓመት ጉዟችን ውስጥ ማለት ነው። ከዛሬ 2 ዓመት በፊት ሁናን ፕሮቪንስ ቻንግሻ ካፒታል ሲቲ ላይ እዛ ኦፊስ የኢዋይ ኢንተርናሽናል ኦፊስ አድርገን ባይላተራል ትሬድ ኢንቨስትመንት ፕሮሞሽን እንሰራለን። ቴክኖሎጂ ትራንስፈር ሊሆን ይችላል፣ ኢምፖርት ኤክስፖርት ኢንቨስትመንት። እነዚህን ሁሉ ስናደርግ ወጣቱ ቀና ይላል በሚል ኮንሰፕት ነው ቀና ያልነው።
ውይይታችንን እንቀጥላለን። እነዚህ የሰራችኋቸው ስራዎች ደግሞ ምን ውጤት እያሳዩ ነው የሚለውን ከሚከተለው ማስታወቂያ መሸጋገሪያ በኋላ ተመልሰን እንገናኛለን።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። ዓለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
ከማስታወቂያ ረፍት ተመልሰናል። ከወጣት የስራ ፈጣሪዎች ማህበር መስራችና ፕሬዚዳንት ጋራ ነው እየተወያየን ያለ ነው። ሳሚያ፣ ውይይታችንን እንቀጥላለን። እንግዲህ የወጣት ስራ ፈጣሪዎች ማህበር ከተመሰረተበት ጊዜ የሰራቸውን በርካታ ስራዎች፣ ትልልቅ ስራዎች ነግረሽናል እና እነዚህ ስራዎች ምን ለውጥ አያችሁበት?
እንደዚህ ወጣቶች ተደራጅተው ተቋም መስርተው ኮሌክቲቭ ቮይስ ማሰማት እንደሚችሉ አሳምነናል። ይሄ በጣም ትልቅ አቺቭመንት ነው። ጆሮ ማግኘት ችለናል ነው በቃ በትልቁ ማለት ነው። እና አንዱ እሱ ነው። ሁለተኛ ነገር ደግሞ ከሌሎች ተዋናዮች ቅድም እየሻለው ንግድ ባንክን የሚያክል ትልቅ ባንክ በፕሬዚዳንት ደረጃ ነው የተፈራረም ነው አይዲያ ፋይናንሲንግ ዊንዶ ኖሮት እዛ ላይ ወጣቶች ሀሳባቸውን ብቻ ኩላተራል አድርገው ገንዘብ አክሰስ የሚያደርጉበት ማለት ነው። አሁን ወደ 160 ወጣቶች አፕላይ አድርገው ኦልሬዲ ዱ ዲሊጀንስ እየተሰራ ነው ያለው ማለት ነው። ሶ በቅርቡ እነዚህ ልጆች ወደ ብድር ውስጥ ይገባሉ ማለት ነው። ቅድም ደግሞ እንደነገርኩሽ ከቻይና ኦፊስ ጋር ሆነን ወደዚህ ያመጣናቸው የቻይና ኩባንያዎች ነበሩ። እዛ ማች ሜኪንግ ሰርተናል። ትላልቅ ፕሮግራሞች እዚህ ያሉ ሜምበሮቻችን አምጥተን እዛ ካለው ካምፓኒ ጋር ማች ሜኪንጎች ሰርተናል እና በጣም የተለያዩ ወጣቶች ኢዚሊ ሮ ማቴሪያል አክሰስ እያደረጉ ነው ያሉት ማለት ነው።
በሰላሳ ተነስታችሁ ምን ያክል ወጣቶች ተጠቃሚ ሆኗል? ምን ያክል አባላት አላቸው?
ምንድን ነው እስካሁን ፍሪ ሰርቪስ ነበር የምንሰጠው። ስለዚህ የምንሰጠው ነገር ላይ ነው ፎከስ አድርገን የሰራ ነው። ስለዚህ አሁን ብዙ የምንሰጠው ነገር አለን። ብራንዱንም ቢውልድ አድርገናል። ስለዚህ አሁን ዴድላይናችንም ስለደረሰ ሜምበርሽፕ መመዝገብ ያለብን ከኢትዮ ቴሌኮም ጋር። በዚህ አጋጣሚ ኢትዮ ቴሌኮም በጣም አመስገን ፈልጋለሁ። ቴሌብር ሱፐር አፕ ላይ የሜምበርሽፕ ክፍያም የሜምበርሽፕ ምዝገባም እዛው የሜምበርሽፕ አይዲያችንን ጀነሬት አድርጎ የሚሰራ ሚኒ አፑ ላይ ጀመርን። ኦክቶበር 8 ማለት ነው። አሁን
ወጣቶችን ተጠቃሚ የማድረግ አቅም አላችሁ? አዲስ አበባ ብቻ ነው ወይስ መላው ኢትዮጵያን ታርጌት ታደርጋላችሁ?
የኢትዮጵያ ስማችንም የኢትዮጵያ ነው የሚለው ሁሉም ክልል ነው የምንሄደው። ግን ከፌዴራል የጀመርንበት ምክንያት ቅድም እንዳልኩሽ ከማይንድሴት ጀምሮ ትልቅ ከላይ መስራት ያለብን የፖሊሲ አውጪዎችም እዚሁ ነው ያሉት። ስለዚህ አዲስ አበባ ላይ ያተኮርን እንጂ አሉን፣ ሜምበሮች አሉን፣ ከተለያየ ክልል ይመጣሉ፣ ፕሮግራሞቻችን ላይ ይሳተፋሉ። እዛም ሆነው የተለያዩ ኦፖርቹኒቲዎችን እንልክላቸዋለን። ዩኒቨርሲቲዎች ጋር አብረን እንሰራለን፣ ኢንጌጅ እናደርጋቸዋለን ዩኒቨርሲቲ ተማሪዎችንም። ወደ 10,000 የሚጠጉ ወጣቶችን ሜምበር እናደርጋለን ነው የሚለው። እንዲሁም ደግሞ ከ100,000 በላይ የሚሆኑ ወጣቶችን ደግሞ ኢምፓወር እናደርጋለን። በተለያዩ ሜምበርም ባይሆኑ በተለያዩ ሴክተሮች እናደርጋለን ነው የሚለው። ሌላው ደግሞ በሚሊዮን የሚቆጠሩ ወጣቶችን ደግሞ ኢንዳይሬክት አድሬስ ለማድረግ ነው።
እንግዲህ እንደ ለማጠቃለያ ያክል እናንተ የምትሰሯቸውን ለመስራት ያሰባቸዋቸውን ስራዎች ዝርዝረሽልናል። ምናልባት በሀገር ደረጃ እንደ ማህበረሰብ በተቋማት ደረጃ ከትምህርት ቤት ጀምሮ ምን መደረግ አለበት ወጣት ስራ ፈጣሪዎችን ለማበረታታት?
በመጀመሪያ ደረጃ እኛ ራሳችን ወጣት ስራ ፈጣሪዎች ግራውንድ ማድረግ መቻል አለብን። በደንብ ሀገራችንን ማወቅ መቻል አለብን። የምንጠይቀውን ነገር ማወቅ አለብን። ምክንያቱም እኔ በዛ ውስጥ ነው ያለፍኩት። 19 ዓመቴ ላይ ነው እኔ የመጀመሪያውን ሀሳቤን ይዤ ትምህርት ላይ ለመስራት ስንቀሳቀስ የነበረው እና ሁሉም ነገር ተዘጋጅቶ እኔን የሚጠብቀኝ ነበር የሚመስለኝ። በቃ እኔ ነገሩን ሁሉ ልቀይረው ነው እየተጠበቅኩ ያለው ነበር የሚመስለኝ። ሀገር ምን አላት የሚለው ነገር በጣም ማወቅ ያስፈልጋል። ተማሪውም ቢሆን በአግባቡ ትምህርቱን ተምሮ የሚያስፈልገውን ነገር ደግሞ ፓራራሊ እያስኬደ በደንብ ሁሉም ግራውንድ አድርጎ ቢሰራ ሁሉም ነገር መቀየር ይችላል ብዬ አምናለሁኝ። እና ደግሞ በአንድ ጀንበር እንደማይለወጥም ደግሞ ማመን መቻል ያስፈልጋል እና ግራውንድ ማድረግን ማመን መቀበል ስንችል ብዙ ነገሮች መቀየር እንችላለን ብዬ አምናለሁ።
በጣም ደስ ይላል። እንግዲህ ሳሚያ፣ የኢትዮጵያ የስራ ፈጣሪ ወጣቶች ያሉባቸው ተግዳሮቶች ምንድን ናቸው? ማህበሩ ውስጥ የእነዛን ተግዳሮቶች ለመፍታት ምን ሲያደርግ ቆይቷል? ምን ለማድረግ ያስባል? ከዛም በአጠቃላይ ደግሞ በሀገር ደረጃ ምን መደረግ አለበት በሚሉ ሀሳቦች ላይ ተወያይተናል። የአሜሪካ ድምፅ እንግዳ ሆነሽ አብረሽን ስለተገኘሽ እጅግ አድርገን እናመሰግናለን።
እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ።
ተከታተል የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥቅምት 16 2017 ዓ.ም ዝግጅታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ የቅዳሜ ምሽት የሙዚቃ ቃና መሰናዶ ነው። እንግድ ወልዴ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት አብራችሁን ዘና እንድትሉ ጋብዛለሁ።
ከርከኛ እንዳይለየን እንዴ ቃናለን ስራችን መቸቃጨቂ ወገደና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋዛ ከርከኛ እንዳይለየን እንዴ ቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን ሰላም ይሁን ለሁላችን።
ፍቅር ከኛ እንዳይለየን በሚለው ባደመጣችሁት የጥላሁን ገሰሰ ዜማ የምሽቱን የሙዚቃ ቃና ጀምረናል። እንቀጥላለን።
The sun is shining, there's plenty of light. A new day is dawning, sunny.
ሉተር ቫንድሮስ ደግሞ ከፍቅረኛ መለየት የሚያስከትለውን ጉዳት ይተርካል። Since I lost my baby.
The sun is cold and the new day seems old. Since I lost my baby. There's plenty of work and the bosses are paid. Not a sad word should a young heart be saying. The fun is a bore and we're running out.
Since I Lost My Baby, Luther Vandross Neber, Kana Ikatlal. Kala, my friend. አማናዝ በተሰኘ በእንደ አውሮፓውያን አቆጣጠር 1970ዎቹ በዛምቢያ በተመሰረተ ባንድ የተዘመዘ ዜማ ነው። የባንዱ ስም አማናዝ Ask Me About Nice Artists in Zambia ለማለት ነው። ባንዱ አንድ አልበም ብቻ ሲለቅ ይህ Kala My Friend ከተወዳጅ ዜማዎቹ አንዱ ነው። ጠፍቶ የሄደና መድረሻውን የማያውቅ Kala የተባለ አንድ ወዳጅ ከሄደበትና አደገኛ ከሆነው ዓለም እንዲመለስ የሚማጸን ነው። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘወትር ቅዳሜ የሚቀርብላችሁን የሙዚቃ ቃና ነው። እንግዶል ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዋይል ቼሪ ይሰኛሉ። በሰባዎቹ በአሜሪካ ኦሃዮ የተመሰረተ የፈንክ ሮክ ባንድ ነው። Play that funky music signal demo.
I never had no problems, yeah. Burning down the one night.
Play That Funky Music While Cherry Nabaru. Kana Bamakatel. Loose Sadish Andikan. Gitacho Gasa. Here We Go Again Isley Brothers ናቸው። ከ1950ዎቹ ጀምሮ በቤተሰብ ክብብል አሁንም እየሰራ ያለ ባንድ ነው። Here We Go Again ደጋግሞ ወደ እርሷ ስለሚመለሰው አፍቃሪ የሚተርክ ይመስለኛል። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ ነያዝ እንግዲህ ወደነኝ ሰላም። Nobody knows the way you feel about it, 'cause only you know. You can't leave it alone. Ah, oh, here we go again. Ah, oh, here we go again. I thought what we had was over. Here we go again. Ooh, ah, oh, here we go again. Always.
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ከሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የተከበራችሁ አድማጮቻችን፣ በሙዚቃ ቃና ምሽታችሁ እንደተዋበ ተስፋ እናደርጋለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት እንዲሁም ደግሞ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምፅ ባልደረቦችና ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።